የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። በያላችሁበት ስፍራ ሆናችሁ እግዚአብሔር ይመስገንኛ ደህና ነን። እናንተስ እንደምናችሁ እንደምትሉን እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይክበር ይመስገን። ዛሬም ለሁሉ እግዚአብሔር አምላካችን ከመጽሐፈ ኢያሱ ምዕራፍ 21 እስከ ምዕራፍ 22 ቁጥር 12 ድረስ ያለውን በጌታ መንፈስ ቅዱስ መሪነትና አስተማሪነት ሊያስተምረን እነሆ ሁላችንም በርሱ ፊት ተሰብስበናል። ከውዳችን የሚበልጥ ከውዳችንም የሚነጥለን ማንም የለምና በደለለኝ ዝማሬ ዝግጅታችንን እንዲህ በማለት እንጀምራለን።
ጌታችን የኛ ነው፣ እኛም የርሱ ነን። እግዚአብሔር የተመሰገነ ይሁን። እንዲህ ያለ አምላክ አለን ወዳጆቼ። የኔ ናችሁ የሚለን አምላክ ክብር ለርሱ ይሁን ለዘላለም። እናመስግን። እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን። ለተለታ አንተ ልጆቼ ብለኛን የምትጠራበት ቋንቋና እንደበታለህ እግዚአብሔር አባታችንና አምላካችን ሆይ የፍቅር አይኖችህ ደግሞ ከኛ ስላል ተሰወሩ። በፊትህም ደግሞ እግዚአብሔር አምላካችን ሆይ ለትለት ስለምንታይ ስለምንጠበቅ እጅግ ደስ ይለናል። ስምህ እጅግ ብሩክ ይሁን። ጌታችን ሆይ አንተን የምናስመሰግንበት ሌላ ቋንቋና እንደበት ቢኖርን ምንኛ ደስ ባለን። ጌታ ሆይ በእውነት እጅግና መሰግነሃለን፣ እጅግን ወዳሃለን፣ እንገዛልሃለን። ጌታችን ሆይ ሕይወታችንን፣ ንብረታችንን፣ ሁለንተናችንን፣ ቤተሰባችንን ሁሉ ላንተ በዚህች ሰዓት እናስረክባለን። እግዚአብሔር አምላካችን ሆይ ጴጥሮስ እግሬን የምታጥብ ከሆነ እግሬን ብቻም አይደለም ሁለንተናዬን ምጠብ እንዳለና እንደ ተናገረ ሁሉ ጌታ ኢየሱስ ክርስቶስ እነሆ አሁንም እኛ ራሳችንን ሁለንተናችንን በፊት አሳልፈን እንሰጣለንና ተረከበን። አቤቱ ጌታችን ሆይ ያለን ጥቂቱ ነገር እንኳን እንዳይቀር እግዚአብሔር ሆይ በፊት እነሆ እናደርጋለን። አቤቱ መድኃኒታችን ሆይ በዚህች ሰዓት ደግሞ እንደ አባትነት መጠን ተገናኘን፣ ቃልህንም ደግሞ እግዚአብሔር ሆይ ባርክልን። ጌታችን ሆይ የሚያስፈልገንን የምታውቅ አንተነ። አቤቱ ጌታችን ሆይ በዚህች ሰዓት ደግሞ ተናገረን፣ እኛም ደግሞ እናዳምጣለን፣ እንሰማሃለን፣ እንገዛልሃለን። ክብር ለአንተ ይሁን ጌታችን ሆይ ጊዜውንና ሰዓቱን ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከመጽሐፈ ኢያሱ ምዕራፍ 20 የተመለከትነው ስለ መማፀኛ ከተሞች መሆኑ ትዝ ይለናል። እዚያውስ እግዚአብሔር ስለ መማፀኛ ከተማ አስመልክቶ የተናገረንና ያስተማረንን ቃል ትዝ ይለናል፣ ይጠቅሞናል። ምለት እግዚአብሔር የተመሰገነ። ዛሬ የመማፀኛ ከተማችን ኢየሱስ ክርስቶስ ሆኗል። በሱም ደግሞ ተሸሽገን ወደ እርሱም ደግሞ ሮጠን ሄደን እንጠጋበታለን፣ እንጠለልበታለን። እግዚአብሔርንም ደግሞ እጅግ እናመሰግናለን። ስለዚህ በዛሬውም ክፍለ ጊዜ ጥናታችን ደግሞ የምንመለከተው ከመጽሐፈ ኢያሱ ምዕራፍ 21 እና ከፊል የምዕራፍ 22 ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ኢያሱ ምዕራፍ 21 አውጡ። ዛሬም እግዚአብሔር ደግሞ ለመንፈሳዊ ሕይወታችን የሚያስፈልገንን መንፈሳዊ ምግብ አለ። የዚህ የመጽሐፈ ኢያሱ ምዕራፍ 21 አብይ ያሳቡ የሌዋውያን ከተሞች የሚል ይሆናል። የመጽሐፈ ኢያሱ ምዕራፍ 21 አብይ ያሳቡ ስለ ሌዋውያን ከተሞች የሚናገር ነው። ለሌሎች ነገዶች እንደተሰጠው ሁሉ ለሌዋውያን ምንም ርስት አልተሰጣቸውም። ሕዝቡን ሁሉ ለማገልገል እንዲያመቻቸው በየቦታው ተበታትነው ነበር የሚኖሩት። ሌዊ ለክህነት ሥራ የተለየ ነገር ነው። አስተዋላችሁ? ሌዊ ለክህነት ሥራ የተለየ ነገር ነው። እስቲ ቀጥለን ኢያሱ ምዕራፍ 21 ከቁጥር 1 እስከ 3 ያለውን ስፍራ እንመልከት። የሌዋውያን አባቶች አለቆች ወደ ካህኑ ወደ አልዓዛር ወደ ኔዊም ልጅ ወደ ኢያሱ ወደ እስራኤል ልጆች ነገዶች አለቆች ቀረቡ። በከናን ምድር ባለችው በሴሎ እግዚአብሔር በሙሴ እጅ የምንቀመጥባቸውን ከተሞች ለከብቶቻችንም ማሰማሪያዎች ተሰጡን ዘንድ አዟል ብለው ተናገሯቸው። የእስራኤልም ልጆች እንደ እግዚአብሔር ትእዛዝ ከርስታቸው እነዚህን ከተሞችና ማሰማሪያዎቻቸውን ለሌዋውያን ሰጡ ይላል። ከሰሜናዊው የዳን ርስት አንስቶ እስከ ደቡባዊው የቤርሳቤ ርስት ድረስ ያሉት 40 ከተሞች ለሌዋውያን ተሰጥቷል። ርስቶችን የማካፈሉ ሥራ በአሁኑ ጊዜ አልቋል። እስቲ አለፍ ብለን ከቁጥር 43 እስከ 44 ያለውን ስፍራ ደግሞ እንመልከት። ከቁጥር 43 እስከ 44 እግዚአብሔርም ይሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ። ወረሷትም ተቀመጡባትም። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ከጠላቶቻቸው ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው ይላል። ወዳጆች የእስራኤልን ሕዝብ ምድረ ከነዓንን ወርሰዋል። ይሁን እንጂ እግዚአብሔር ቃል ከገባላቸው አንጻር ሲታይ ይህ በጣም ትንሽ ነው። እግራቸው የረገጠውን ሁሉ እንደሚሰጣቸው ነበር እግዚአብሔር ቃል የገባላቸው። በአሁኑ ጊዜ እስራኤል ያሉት ከጠላት ነጻ በሆነ ክልል ውስጥ ስለሆኑ እረፍት አግኝተዋል። ጌታ በብዙ ነገር ታድጓቸዋል። ከጠላቶቻቸው ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም ይላል ቃሉ። እግዚአብሔር አሁን አሳረፋቸው። ወዳጆች እኛ ግን ዛሬ እረፍትን የምናገኘው በመዳናችን ነው። እንዲህ አይነቱ እረፍት በጣም ያስፈልገናል። ውጥረት በበዛበት ዘመን ያለ ነው። ብዙ ጫና የሚያደርጉብን ነገሮች በየቦታው ሞልተዋል። በቤት በውጪ ውጥረት ብቻ ነው የሚከብን። በብዙ ስፍራ ደግሞ ስንጠበብና ስንጨነቅ እንገኛለን። ስለምንበላውና ስለምንለብሰው ሁሉ እንጨነቃለን። ኦ ብዙ ፈተና ነው ያለብን። ከዚህ ሁሉ ግን ሊያሳርፈን የሚችል ኢየሱስ ክርስቶስ ብቻ ነው። ስለዚህም በጣም አጥብቀን የምንመኘው ነገር ቢኖር እግዚአብሔር ወዳዘጋጀልን ረፍት መግባትን ነው። ወደፊት ከመጻፈ መሳፍንት እንደምንመለከተው እስራኤል የተሰጣትን ርስት ከጠላቶቿ እጅ ሙሉ በሙሉ ነጻ ማውጣት አቅቷታል። ለምን? ምክንያቱም ባለማመናቸው ነው። ተመልከቱ፣ እስራኤላውያን ባለማመናቸው ከጠላቶቻቸው እጅ ሙሉ በሙሉ ሬታዎቻቸውን ነጻ ማውጣት አቃታቸው። እኛም ዛሬ በእግዚአብሔር መታመን ሲያቅተንና በእምነታችን ሸርተት በምንልበት ጊዜ እረፍትን እናጣለን። ጠላት ያዝነውን በረከታችንን ይቀማናል። ተመልከቱ ወዳጆቼ፣ እነዚህ ሰዎች በእግዚአብሔር ባለመታመናቸውና መለኮታዊ ኃይሉንም ተግባራዊ ማድረግን አልፈለጉምና ኢያሱ እንኳ የሚፈልጉትን ረፍት ሊሰጣቸው አልቻለም። የዕብራውያን መልእክት ጸሐፊ እስራኤል የፈጸሙትን ስህተት በድጋሚ እንዳንፈጽም ያስጠነቅቃል። እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና ይላል። ዕብራውያን ምዕራፍ 4 ከቁጥር 9 እስከ 11 ያለውን ስፍራ ተመልከቱ። ዕብራውያን ምዕራፍ 4 ከቁጥር 9 እስከ 11 ያለውን ስፍራ መመልከት ይቻላል። ወገኖቼ እኔና እናንተ ወደ ረፍቱ የምንገባው እንዴት ነው? ይህ ሊሆን የሚችለው በእምነት ነው። ያ ነው ብቸኛው መንገድ። ኢየሱስ በዚህ ምድር ባገለገለበት ጊዜ አይሁዳውያን ጌታና ዳኝ መሆኑን መቀበል አልፈለጉም። ስለዚህም ከዚያን ጊዜ አንስቶ እስካሁን ድረስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ለነፍሳችሁ ረፍትን እሰጣችኋለሁ በማለት ጥሪ እያቀረበ ነው። እረፍቱ ወገኖቼ በመዳናችን የምናገኘው ነው። ከምዕራፍ 21 እንደምንመለከተው ምንም እንኳ ለአጭር ጊዜ ቢሆንም ሕዝቡ እግዚአብሔር ወዳዘጋጀላቸው ረፍት ገብቷል። አስተዋላችሁ? እነዚህ ሰዎች ጊዜውም አጭር ይሁን እንጂ እግዚአብሔር ወዳዘጋጀላቸው የረፍት ስፍራ ገብቷል። ግን ይህ የረፍት ስፍራቸው ለብዙ ጊዜ ይቆያልን? እስቲ ከራሳችን አንጻር እንመልከተው። እግዚአብሔር ወዳጆቼ በብዙ አይነት መንገድ ይናገረናል። ከብዙ ዓመት በምድረ በዳ ከመንከራተት በኋላ፣ ከብዙ ጦርነትና ውጊያ በኋላ ሕዝቡ ርስታቸውን መጨበጣቸው ምንኛ አስደሳች ነው። ምድሩን ለማረስና ፍሬውን ለመብላት በመቻላቸው ምንኛ ደስታ ተሰምቷቸው ይሆን? እኛም ዛሬ ወዳጆቼ በርሱ ስንታመን ከብዙ ውጥንቅጥና ጣጣ ውስጥ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያሳርፈናል። የምንመኘውን በረከትና የጠየቅነውንም ሁሉ በጃችን ያስጨብጠናል። ታዲያ እምነታችን ሲንሸራተት አይናችንን ከመስቀሉ ላይ ስናነሳ ወደ ግራና ወደ ቀኝ መመልከት ስንጀምር የስጋችንን እስትንፋስና ልቡና ማዳመት በምንጀምርበት ጊዜ የጨበጥነው ነገር ሁሉ ይከዳናል፣ እረፍትንም እናጣለን። ጎዳጆች እስራኤላውያንም ብዙ ቢንከራተቱ ለአርባ ዓመት ውጣ ወረድ ቢበዛባቸው እግዚአብሔር ወዳዘጋጀላቸው ወደ ረፍቱ ስፍራ ገብተዋል። ግን ጊዜው አጭር ይሆናል እንጂ እግዚአብሔር አሁንም አሳርፏቸው ይያለ መታመናቸውን ይጥላሉ፣ አይናቸውን ከእግዚአብሔር ላይ ያነሳሉ። ታዲያ የጨበጡትን ነገር መልቀቅ ይጀምራሉ፣ ጠላትም ይሳለቅባቸዋል። እንዲህ እንዳንሆን ወዳጆቼ አይኖቻችንን በመስቀሉ ላይ አድርገን በርሱ መደገፍና መታመን ይኖርብናል። ኦ እግዚአብሔር ያንዳንዳችንን ይርዳን። ወዳጆቼ ኢየሱስ ክርስቶስ ሰውን ካላሳረፈ በስተቀር ዛሬ የምንታመንበትና የምንመካበት ነገር ሁሉ እረፍት ይነሳናል፣ ጠላትም ይሆንብናል፣ ሁካታም ይበዛብናል። ወዳጆቼ የሚያሳርፈን የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው።
Yeah.
እግዚአብሔርን ስለዚህ ዝማሬ አብዝተን እናመሰግናለን። ወዳጆቼ ከዚህ በመቀጠል ደግሞ ኢያሱ ምዕራፍ 22ን አብረን እንመለከታለን። ጌታ በምዕራፍ 21 ውስጥ እንደተናገረን ሁሉ በምዕራፍ 22 ውስጥም ደግሞ እንዲሁ የሚያስተምረን ነገር አለ። የዚህ የምዕራፍ 22 አብይ ሐሳቡ የሮቤል ልጆች፣ የጋድ ልጆችና የምናሴ ነገድ እኩሌታው ወደ ቤታቸው ተመለሱ፣ የመታሰቢያ መሠዊያንም ሰሩ የሚል ነው። ይህንን ሐሳብ አንድ ጊዜ ልድገምላችሁ። የመጽሐፈ ኢያሱ ምዕራፍ 22 አብይ ሐሳቡ የሮቤል ልጆች፣ የጋድ ልጆችና የምናሴ ነገድ እኩሌታው ወደ ቤታቸው ተመለሱ የመታሰቢያ መሠዊያውንም ሰሩ የሚል ነው። ወዳጆቼ እነዚህ የሮቤል ልጆች፣ የጋድ ልጆችና የምናሴ ነገድ እኩሌታዎቹ ከሌሎች ነገዶች ጋር ርስታቸውን እንዳልተካፈሉ ታስታውሱ ይሆናል። ከዮርዳኖስ ወንዝ ማዶ በስተምስራቅ ነበር የቀሩት። ሰራዊታቸውን ወደ ርስቱ ልከው ውጊያ ሲያደርጉ ብቻ ነው የሚፈልጉትን ርስት እጃቸው ማግባት የሚችሉት። እነርሱም ያደረጉት ይህንኑ ነበር። ውጊያውን በድል ከተወጡ በኋላ ደግሞ ወደ የቤታቸው ተመለሱ። እስቲ ኢያሱ 22 ከቁጥር 1 እስከ 3 ያለውን እንመልከት። መጽሐፈ ኢያሱ ምዕራፍ 22 ከቁጥር 1 እስከ 3። በዚያን ጊዜም ኢያሱ የሮቤልን ልጆችና የጋድን ልጆች የምናሴንም ነገድ እኩሌታ ጠርቶ እንዲህ አላቸው፣ የእግዚአብሔር ባሪያ ሙሴ ያዘዛችሁን ሁሉ ጠብቃችኋል፣ እኔም ላዘዝኳችሁ ነገር ሁሉ ታዛችኋል። ይህንም ያህል ብዙ ጊዜ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም፣ የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል ይላቸዋል። ሁለቱና እኩሌታዎቹ ነገዶች ከመሄዳቸው በፊት ኢያሱ ጠርቶ ስለ መልካም ሥራቸው ያመሰግናቸዋል። ወንድሞቻቸውን መርዳታቸው ተገቢና ትክክል መሆኑንም ያሳስባቸዋል። ከዚያ በኋላ ደግሞ የሚከተለውን ማስጠንቀቂያ ሰጣቸው። እስቲ ቁጥር 5ን ተመልከቱ። ብቻ የእግዚአብሔር ባሪያ ሙሴ ያዘዛችሁን ትእዛዙንና ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርን ትወዱ ዘንድ መንገዱንም ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱም ጋር ትጠጉ ዘንድ በፍጹምም ልባችሁ በፍጹምም ነፍሳችሁ ታመልኩ ዘንድ እጅግ ተጠንቀቁ ይላቸዋል። ምንም እንኳ ወዳጆቼ እነዚህ ነገዶች የሚኖሩት ከዮርዳኖስ ወንዝ ባለው ባልተፈቀደላቸው ምድር ቢሆንም አሁንም ቢሆን የሙሴን ሕግ መከተል ነበረባቸው። ኢያሱ ይህን ማስጠንቀቂያ ከሰጣቸው በኋላ ደግሞ ባረካቸውና አሰናበታቸው። እንዲህ ይላል ቁጥር 6፣ ኢያሱም መረቃቸው ሰደዳቸውም ወደ ቤታቸውም ሄዱ ይለናል። አልፎ ደግሞ በቁጥር 10 ላይ በከነአን ምድር ወዳለች ወደ ዮርዳኖስ አቅራቢያም በመጡ ጊዜ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ በዚያ በዮርዳኖስ አጠገብ ታላቅ መሠዊያ ሰሩ ይላል። ምናልባትም ይህን መሠዊያ የሰሩት ከዮርዳኖስ ወንዝ በስተምዕራብ ባለው ስፍራ ሳይሆን አይቀርም። ታላቅ መሰውያ መባሉ ከሩቅ የሚታይ ግዙፍና ረጅም ስለሆነ ሊሆን ይችላል። የመጽሐፍ ቅዱስ ምሁራን በዮርዳኖስ ወንዝ በስተምስራቅ የዚህን ግዙፍ መሰውያ ፍርስራሽ ለማግኘት ብዙ ሙከራ አድርገዋል። በኋላ ግን አርኪኦሎጂስቶች ወይም ደግሞ የስነ ምድር ቆፋሪዎች ባደረጉት ምርምር የዚህን መሰውያ ፍርስራሽ ከዮርዳኖስ ወንዝ በስተምዕራብ ባለው ስፍራ አግኝተዋል። አሁንም ድረስ ወዳጆቼ መሰውያውን እዚያ መመልከት ይቻላል። እንደተባለለትም ግዙፍና ረጅም ነው። ይህን መሰውያ የሰሩት ለመታሰቢያ እንዲሆን ነበር። የተቀሩት የእስራኤል ልጆች ይህን ሲሰሙ ግን በጣም ተቆጡ። በሴሎም ተሰበሰቡ። ቁጥር 12 ደግሞ እንዲህ ይላል፣ የእስራኤልም ልጆች ይህን በሰሙ ጊዜ የእስራኤል ልጆች ማኅበር ሁሉ ወጥተው እነርሱን ሊዋጉ በሴሎ ተሰበሰቡ ይላል። እነዚህ ወገኖች መሠዊያውን የሠሩት መሥዋዕት ለማቅረቢያ እንደሆነ ነበር ያሰቡት። እነርሱ ለብቻቸው እግዚአብሔርን የሚያመልኩበት መሠዊያ ከሠሩ ደግሞ በሕዝቡ መካከል መከፋፈል እንዳይኖር ሰጉ። እንግዲህ የተከበራችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ ያበቃና የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም ይሁንልን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።